በደሴ ከተማና በተሁለደሬ ወረዳ የመሬት መንሸራተት አደጋ በመቶዎች የሚቆጠሩ ሰዎች መፈናቀላቸው ተገለጸ ይላል ቀጣዩ ዘገባ። በደሴ ከተማና በደቡብ ወሎ ዞን ተሁለደሬ ወረዳ በደረሰ የመሬት መንሸራተትና መስረግ አደጋ ከ400 በላይ ሰዎች ከቤታቸው ተፈናቅለው በጊዜያዊ መጠለያ መስፈራቸውን የሁለቱም አካባቢዎች አመራሮች አስታውቀዋል። የደሴ ከተማ የከተማና መሰረተ ልማት መምሪያ በአደጋው ቤታቸው የፈረሰባቸውንና ለአደጋው ተጋላጭ ይሆናሉ ተብለው የተለዩ ሰዎችን በደረቅ ወይራ አንደኛ ደረጃ ትምህርት ቤት እንዲሰፍሩ ማድረጉን ገልጿል። በተመሳሳይ በተሁለደሬ ወረዳ ቆርኬ በተባለ አካባቢ በተከሰተው የመሬት መንሸራተትና መስረግ አደጋ ከ15000 ካሬ ሜትር በላይ መሬት ጉዳት ሲደርስበት ሰብሎች፣ ቋሚ ተክሎችና የግጦሽ ቦታ ከጥቅም ውጪ መሆናቸውን የአካባቢው ግብርና ተጠሪ ጽሕፈት ቤት ለአሜሪካ ድምጽ ገልጿል። በአደጋው ከቤታቸው የተፈናቀሉት የደሴ ከተማ ነዋሪዎችም ሆኑ የእርሻ መሬታቸው የተጎዳ አርሶ አደሮች ለከፋ ችግር ተጋልጠናል ብለዋል። መስፍን አራጌ ዝርዝሩን ያሰማናል።
ከአዲስ አበባ በስተሰሜን በ400 ኪሎ ሜትር ርቀት ላይ በምትገኘውና በአማራ ክልል ከሚገኙ ዋና ዋና ከተሞች አንዷ በሆነችው የደሴ ከተማ 5 ክፍላተ ከተማ ውስጥ እንደተከሰተ የተገለጸ የመሬት መንሸራተትና መስረግ አደጋ በመኖሪያ ቤቶች፣ በመሰረተ ልማትና በአብያተ እምነቶች ላይ ጉዳት ማስከተሉን የደሴ ከተማ ከተማና መሰረተ ልማት እንዲሁም የክረምት አደጋ መከላከል ቴክኒክ ኮሚቴ አስታውቋል። የደሴ ከተማ ከተማና መሰረተ ልማት ምክትል ስራ አስኪያጅና የክረምት አደጋ መከላከል ቴክኒክ ኮሚቴ ሰብሳቢ መንግስቱ አበበ በጉዳቱና አደጋው በጋረጠው ስጋት ምክንያት 400 የሚደርሱ ሰዎች ከቤታቸው መፈናቀላቸውንና አብዛኞቹ በደረቁ ወይራ አንደኛ ደረጃ ትምህርት ቤት ውስጥ መጠለላቸውን ጠቁመዋል። ከፊሎቹ ደግሞ በራሳቸው ተከራይተውና ከቤተሰብ ዘንድ ተጠግተው እንደሚኖሩ አመልክተዋል።
የችግሩን አሳሳቢነት ስናየው በፍጥነት ነዋሪዎቻችን ማንሳት ነበር። ሰው ያደረግነው ምንድነው? ጊዜያዊ መጠለያ ማዘጋጀት መንበረ ፀሐይ ትምህርት ቤት አካባቢ ላይ በመጀመሪያው እዛ አካባቢ ያለውን አደጋው ገና እንደተከሰተ 217 ዜጎች ነበሩ ያን ተጋላጭ ነው። እነሱን እዛ አካባቢ ላይ ወስደን ትምህርት ቤት ላይ ለጊዜያዊ መጠለያ ካምፕ ያደረግንበት ሁኔታ አለ። ነገር ግን ችግሩ እየሰፋ ሲሄድ ቁጥሩ ከዛ በላይ አሁን ከ300 በላይ አካባቢ ላይ ደርሷል። ህጻናት አሉ። አፋጣኝ ምግብም የመጠን ሌሎችም ፈጥኖ የሚደርሱ ነገሮች የሚያስፈልጋቸው ከአጋር ድርጅቶች ጋር በማድረግ የተወሰነ ድጋፍ ለማድረግ ተሞክሯል። በቂ ነው ማለት አይደለም።
አደጋው ያደረሰውን ቁሳይ ጉዳትና መጠን የሚያጣራ ኮሚቴ ተቋቁሞ በስራ ላይ እንደሆነ የሚናገሩት አቶ መንግስቱ ችግሩ ከከተማ አቅም በላይ በመሆኑ ይመለከታቸዋል ላሏቸው አካላት ጉዳዩን ማሳወቃቸውን አክለዋል።
አደጋው በጣም ከባድ ሆኖ ከኛ አቅም በላይ ስለሆነ በጊዜው ለክልል መንግስታት ይብል ለፌዴራል መንግስትም እንደዚሁም ደግሞ ለአገር አካላት ለወሎ ዩኒቨርሲቲ ለአደጋ መከላከል እስከ ፌዴራል ድረስ ላሉ ተቋማት በጣም ከፍተኛና በነዋሪዎች ላይ ትልቅ ስጋት ሊፈጥር ኢቭን እስከ ህይወት እንትን ሊሆን የሚችል ስለሆነ ፈጥኖ የሚመለከታቸው አካሎች ድጋፍ እንዲያደርጉልን በጊዜው አሳውቀናል። አሁን የፌዴራል መንግስት ከኢትዮጵያ መንገድ ባለስልጣን ኢራ ቲም ልኮ እያጠና ያለበት ሁኔታ አለ። ፋይንዲንጉ ገና የምንጠብቀው ሆኖ የክልሉ መንግስት ደግሞ ከወሎ ዩኒቨርሲቲ ጋር ምሁራኖች በቦታው ላይ ተገኝተው ለምንድነው የተፈጠረበት ምክንያት ምንድን ነው፣ ከቀጣይ አኳያ ይህንን ለማድረግ ምን መሰራት አለባቸው የሚለው ጥናት ተጀምሯል። ችግሩን ለማቃለል የሚሰሩ ስራዎች ቀጣይ ይሰራሉ።
በከተማዋ ከፍተኛውን የመሬት መንሸራተትና መስረግ አደጋ ያስተናገደው የአራዳ ክፍለ ከተማ ነው ያሉት የክፍለ ከተማ ዋና ስራ አስፈጻሚ መስፍን ግርማ በበኩላቸው አደጋውን ከቅርብ ዓመታት ወዲህ ያልታየ የጉዳቱን መጠን የከፋና የሰፋ ነው ሲሉ ገልጸውታል።
የሰላም መስጂድ ሙሉ በሙሉ በሚባል ደረጃ ወርዷል። እንደዚሁም ደግሞ በጀርባ በኩል ያለው በርካታ መኖሪያ ቤቶች ፈራርሰዋል፣ ውስጣቸው ተሰነጣጥቋል። በርካታ መሰረተ ልማቶች ወድመውብናል። የደን ቦታዎች ሳይቀር መንሸራተት አጋጥሟልና ከደሴ አልብኮ የሚሄደው መንገድ አለ። ከደሴ ደግሞ እንደገና ወደ ምዕራብ ወረዳ የሚወስዱ መንገዶች እሱ ሙሉ በሙሉ በሚባል ደረጃ ተቋርጧል። ብቸኛ የሆነው የደሴና ኮምቦልቻ አዲስ አበባ የሚያገናኘን መንገድ አሁን ላይ በከፍተኛ አደጋ ውስጥ ነው ያለው። የፌዴራል መንገድ ለማስተካከል ክልል ጉዳቱን ለመቀነስ ጥረት እያደረገ ቢሆንም አሁን ላይ ከስጋት ነጻ ያልሆንበት ሁኔታ ነው ያለው።
በደረቅ ወይራ አንደኛ ደረጃ ትምህርት ቤት ውስጥ ተጠልለው ያገኘናቸው አዳሙን ድርሽ የተባሉ አስተያየት ሰጪ በጀሚ አካባቢ የነበረው ቤታቸው በመሬት መንሸራተትና መስረግ አደጋ መጎዳቱን ጠቅሰው መንታ ከወለዱ 40 ቀን የሆናቸውን ባለቤታቸውን ይዘው ከ7 ቤተሰቦቻቸው ጋር በአስቸጋሪ ሁኔታ ህይወትን መምራት ከጀመሩ 26 ቀናት እንዳለፏቸው ተናግረዋል።
ቦታው ቀዝቃዛ ነው። ብርድ ልብስ የለም። አዎ 2 ጊዜ ወሎ ዩኒቨርሲቲ ሌላም ድርጅት አልባሳትም መጥቶ ጠይቀውናል። ከዛ ወደዚህ ምንም ነገር የለ፣ ብዙ ልጅ አለ። እኔ ለራሴ 7 ልጅ መንታ የወለደች ባልተቤቴ 40 ቀን ያልሞላቸው አሉ። የዘላቀታውን ነገር በጣም አድርጎ የቸገረን ነው። ቁዝቃዜው ጋር ልጆቹም ሊችሉ አልቻሉም፣ እኛም ልንችል አልቻልንም። ይህም ትምህርት ቤት ነገ ሲያዝ የት ነው የምንገባው? ባልተቤቴ ዳቦን ቡቅሪም እየሸጠች እኔን ታግዝ ነበር። በዚህ በመሬት መንሸራተት የተነሳ እዚህ ስለመጣች ቁሞ ምንበላው ምንጎርሰው አጋዥ ነገር የለንም።
በተመሳሳይ ሁኔታ በደቡብ ወሎ ዞን በተውለዳሬ ወረዳ ቆርኬ ቀበሌ የመሬት መንሸራተትና መስረግ አደጋ መድረሱን የቀበሌዋ የግብርና ጽሕፈት ቤት ኃላፊ አሸናፊ ሰይድ አስታውቀዋል። በዚህም ቋሚ ተክልን ጨምሮ ከ150,000 ካሬ በላይ በዘር የተሸፈነ ማሳና የግጦሽ መሬት ከጥቅም ውጭ መሆኑን አስረድተዋል።
ከመቶ ሜትር ባለፈ መንገድ የጎን ስፋትና ቁመቱ ደግሞ እስከ 1.5 ኪሎ ሜትር የሚሆን መሬት ነው ተንሸራቱ የሄደው እየተንሸራተተም ያለው። የመሬት አቀማመጡ ደግሞ ተዳፋትነት ያለው ስለሆነ በቀጣይ ጉዳቱ እስከ ታችኞቹ የኮምቦልቻ ወረዳ ድረስ ሂዶ ጥፋት ሊያጠፋ ይችላል የሚል ሳቢ አለ። ይህንንም የዞኑ የአደጋ መከላከል መተው ባዩበትም ሰዓት የነገር ጉዳዩ ሰፊ ስለሆነ ለክልል እናሳውቃለን ብለዋል። ለክልልም የተገለጸበት ሁኔታ አለ። በደቡብ ኢትዮጵያ ሀገራችን ክልል ላይ የተከሰተው ጉዳት በሰው ህይወት ላይ የደረሰውን እልቂት በተመለከትንበት ሁኔታ ስናየው ይሄ ጉዳት ደግሞ የኛ በስፋት ከዛም በላይ እንቅስቃሴው ሰብአዊ ጉዳት ያመጣል የሚል ሳቢ አለ። አሁን ባለው ሁኔታ አርሶ አደሮቹ ከመስከረም በኋላና ከጥቅምት በኋላ ለምግብ ቀለብ የሚሆናቸው እህል የማይኖርበት ሁኔታ አለ። ምክንያቱም ማምረት የነበረባቸውን መሬት ባለማምረታቸው እነዚህ ሰዎች አሁን በቀበሌው ተጠልለው ይገኛሉ። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው አሁን ያለው። ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም ክልሉም የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግር መንገድን ጥሪ ያቀርባለሁ።
አቶ አሸናፊ የክረምቱ ማየል አደጋውን እንዳባባሰው ጠቆመው የችግሩ ምክንያት በውል ለማወቅ ግን የተደራጀ ጥናትና ጥናቱን መሰረት ያደረገ የአደጋ መከላከል ስራ በፍጥነት ሊሰራ ይገባል ብለዋል።
ይህ መሬት ላይ ያሉ ሰዎችም ተነስተው አካባቢው ጥብቁ ነው እንዲቆይ የሚል ነገር ሳቢ አለ። ሆኖም ግን ይህንን ከኛ በላይ የሆኑ በአፈር ምርምር ሙያ ላይ የተሰማሩ ሰዎች እንዲያረጋግጡልን እንፈልጋለን። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው አሁን ያለው። ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም ክልሉም የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግር መንገድን ጥሪ ያቀርባለሁ።
እንደ አቶ አሸናፊ ማብራሪያ ከ40 የሚልቁ ቤተሰቦች በአደጋው ቤታቸው ፈርሶባቸው በቀበሌ አዳራሽ ውስጥ ተጠልለው ይገኛሉ። ጆሃር ሰይድ የተባሉ የቆርኬ ቀበሌ ነዋሪ በአደጋው መኖሪያ ቤታቸውን ጨምሮ ቤተሰቦቻቸውን የሚያስተዳድሩበት መሬታቸው ሙሉ በሙሉ እንደወደመ ገልጸው ይህም መጪውን ጊዜ አሳሳቢ አድርጎብኛል ብለዋል።
8 ቤተሰቦች አቅመ ደካማ እናትና አባትም አሉኝ። እነሱንም እያስተዳደርኩ አብሬ ሚስቴን ልጆችን ይዤ እያስተዳደርኩ እያለ በግብርና ሙያ ነው የማድረው። በቃ እያረስኩ ነው። በቃ ገበሬ ነኝ። መሬቱ በቃ የተነጣጠቅና እየተንሸራተተ የአንዱን ወደ አንዱ እያለ እየሄደብን ነው እና ችግሩ የግጦሽ መሬቶች ሁሉ ተንሸራተውብኝ እጄን አስቼ ተቀምጫለሁ።
በደቡባዊ ኢትዮጵያ 4 ክልሎች በሚገኙ የተለያዩ አካባቢዎች በደረሰው የመሬት መንሸራተት አደጋ 275 የሚደርሱ ሰዎች ህይወታቸውን ማጣታቸውን የአሜሪካ ድምጽ መዘገቡ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።